የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈው የአማርኛ ፕሮግራም አሁን ጀመረ።
አለልኝ ስንደርስ ነው መኪናው ሁሉ እየተመለሰ የነበረው። በዛ ላይ ማንጓጣት አለ፣ መማታት አለ። በዛ ላይ ሹፌሩን አንድ ይመልሳለሁ እንትን ምትል ከሆነ ሌላ ነገር እንዳይመጣ በነገር ያለው ዝቶበን ሁሉ ነው የመለሰው።
ከአማራ ክልል የሚመጡ ተጓዦች በየጊዜው ወደ አዲስ አበባ ከተማ ለመግባት የሚያጋጥማቸውን እንግልት አስመልክቶ መፍትሄ እንዲፈለግ ከጠየቁበት የተወሰደ ነው። ዝርዝሩን በመጽሔት ክፍለ ጊዜ ይዘናል። ዳግም በአገረሸው ጦርነት ሳቢያ ከሰሜን ወሎ ዞን ቆቦና አካባቢ ተፈናቅለው የነበሩ ዜጎች ወደ የቀያቸው እየተመለሱ መሆናቸውን ተናገሩ። የዚህም ዝርዝር ደርሶናል፣ በዕለቱ አቢይ ርዕስ ይቀርባል። ማክሰኞ መስከረም 24 2015 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዕለቱ ዜና አቅራቢ እንግዱ ወልዴ ነው። አቀናባሪያችን ብርሃን ኃይሉ፣ ፓትሪክ ቢያ ለምህንድስናው ተሰይሟል። ያስተናጋጃችሁ አሉላ ከበደ ነኝ። ከልዩ ልዩ ዝግጅቶች ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን በሰዓቱ የዓለም ዜና ይቀርባል። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ ከምሽቱ የዓለም ዜና ጋር እንግዶ ወልዴ ነኝ። ዳግም በአገረሸው ጦርነት ምክንያት ከሰሜን ወሎ ዞን ቆቦና አካባቢው የተፈናቀሉ ዜጎች ወደ የአካባቢያቸው እየተመለሱ መሆኑን ገለጹ። ዛሬ ከሰዓት ወደ ቀያቸው በጉዞ ላይ መሆናቸውን የገለጹ አንድ የአካባቢው ነዋሪ ለአሜሪካ ድምጽ በስልክ እንደተናገሩት በተደባላለቀ ስሜት ውስጥ ሆነው በመመለስ ላይ መሆናቸውን ተናግረዋል። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ አለሙ ይመር በሰጡት ማብራሪያ ደግሞ ተመዝግበው በመጠለያዎች ውስጥ ይገኛሉ ያሏቸውን ከ150,000 በላይ ተፈናቃዮች ከነገ ጀምሮ ወደ ቀያቸው ለመመለስ ዝግጅት እየተደረገ ነው ብለዋል። ተፈናቃዮቹ መመለስ የጀመሩት ህወሓት ተቆጣጥሯቸው ከቆየባቸው የአማራ ክልል ሰሜን ወሎ አካባቢዎች መውጣቱ ከተነገረ በኋላ ነው። ይህ በእንዲህ እንዳለ የኢትዮጵያና የኤርትራ አየር ኃይሎች በአዲ ዳሮ የምዕራብ ትግራይ ተፈናቃዮችን ኢላማ ያደረገ የድሮን ጥቃት ፈጽመዋል ሲሉ የህወሓት ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጻቸው ከሰዋል። ለዚህ ክስ ከኢትዮጵያም ይሁን ከኤርትራ መንግስት በኩል እስካሁን የተሰጠ ምላሽ የለም። በተያያዘ ዜና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሰሜን ኢትዮጵያው ጦርነት ጉዳይ ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር መወያየታቸው ተገልጿል። አድማጮች፣ በዚህ ርዕሰ ጉዳይ ላይ ሰፋ ያለ ዘገባ በአብይ ርዕሳችን ክፍለ ጊዜ ይኖረናል። ሰሜን ኮሪያ ለጊዜው አይነቱ በውል ያልታወቀ መካከለኛ ርቀት ባሊስቲክ ሚሳኤል በጃፓን አናት ላይ አስፈንጥራለች። ቶኪዮ በሁለት የሰሜን ግዛት ያሉ አንዳንድ ዜጎቿን ለጥንቃቄ ለማስወጣት ተገድዳለች። ለዓመታት ያልታየ ጸብ አጫሪነት ነው ተብሏል። የጃፓን የመከላከያ ሚኒስትር ያሱካዙ ሐማዳ እንደሚሉት ሚሳኤሉ ለአንድ ደቂቃ ወይም ለ4600 ኪሎ ሜትር ያህል በጃፓን ሰማይ ላይ ከበረረ በኋላ ከጃፓን በስተምስራቅ 3200 ኪሎ ሜትር ርቀት ላይ ሰላማዊ ውቅያኖስ ውስጥ አርፏል። የጃፓኑ የካቢኔ ጸሐፊ ሂሮካዙ ማትሱሩ በበኩላቸው ሚሳኤሉ በአገሪቱ አቆጣጠር ዛሬ ጠዋት 7 ሰዓት ከ22 ደቂቃ ላይ ተተኩሶ በሰላማዊ ውቅያኖስ የጃፓን ልዩ የኢኮኖሚ ዞን ተብሎ በሚጠራው የውሃ አካል ላይ ከ22 ደቂቃ በኋላ አርፏል። ዛሬ የመንበረ ሥልጣናቸውን አንደኛ ዓመት ያከበሩት የጃፓኑ ጠቅላይ ሚኒስትር ፋሚዮ ኪሺዳ የሚሳኤሉን ጨፋውን አውግዘዋል። ሰሜን ኮሪያ ባለፉት 10 ቀናት ውስጥ 5 ጊዜ የሚሳኤል ሙከራ ያደረገች ሲሆን ከዚህ በፊት በ2017 ሁለት ሙከራዎች በጃፓን ግዛት በኩል ስታደርግ ዜጎች እንዲጠለሉ ማስጠንቀቂያ ለማውጣት ተገዳለች። ዛሬ መንበረ ሥልጣናቸውን አንደኛ ዓመት ያከበሩት የጃፓኑ ጠቅላይ ሚኒስትር ፋሚዮ ኪሺዳ የሚሳኤል ውንጨፋውን አውግዘዋል። ሰሜን ኮሪያ ባለፉት 10 ቀናት ውስጥ 5 ጊዜ የሚሳኤል ሙከራ ያደረገች ሲሆን ከዚህ በፊት በ2017 ሁለት ሙከራዎች በጃፓን ግዛት በኩል ስታደርግ ዜጎች እንዲጠለሉ ማስጠንቀቂያ ለማውጣት ተገድዳለች። በኮሪያ ባህረ ገብ መሬት ሰሞኑን ውጥረቱ እያየለ መጥቷል። ሰሜን ኮሪያ 5ቱን ሙከራዎች ባለፉት 10 ቀናት ውስጥ ያደረገችው በአሜሪካና በደቡብ ኮሪያ መካከል ከፍተኛ የባህር ላይ የጋራ ልምምድ ማድረጋቸውን ተከትሎ ነው። የደቡብ ኮሪያው ፕሬዝዳንት ዩን ሱክ ዩል ቅዳሜ ዕለት በተከበረው የጦር ኃይሎች ቀን ላይ ባሰሙት ንግግር የኒውክሌር ትንኮሳውን በተመለከተ ሰሜን ኮሪያን አስጠንቅቀው የኒውክሌር ኃይልን ለመጠቀም ከወሰነች ቆራጥና ከባድ መልስ ከአጋሮቿ ይሰጣታል ብለዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ሩሲያ አራት የዩክሬን ግዛቶችን ወደ ራሷ ከተቀበለች በኋላ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከሩሲያው ፕሬዝዳንት ጋር መደራደር የማይቻል መሆኑን ለማስረገጥ ዛሬ ማክሰኞ የወጣ አዋጅ ላይ ፈርመዋል። ሩሲያ ዜሌንስኪ ሐሳባቸውን እስኪቀይሩ ወይም በዩክሬን አዲስ ፕሬዝዳንት እስከሚመጣ ተጠብቃለች ብለዋል የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለዜና ሰዎች። የሩሲያ የላይኛው ፓርላማ አራቱ የዩክሬን ግዛቶች ወደ ሩሲያ መጠቃለላቸውን ዛሬ አጽድቋል። ድርጊቱ በዩክሬንና በምዕራብ አጋሮቿ ሲወገዝ የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ ድርጊቱን አደገኛ ማባባስ ካሉ በኋላ ምንም ሕጋዊ ዋጋ የሌለው ሲሉ ገልጸውታል። የሩሲያ የታችኛው ፓርላማ ዱማ ቀደም ብሎ ነበር የዩክሬን ግዛቶች ወደ ሩሲያ መጠቃለላቸውን ያጸደቀው። በአራቱ ግዛቶች የተካሄደው ድምጸ ውሳኔ በአስገዳጅ ሁኔታ የተካሄደና የነዋሪዎቹን ፍላጎት የማይወክል ነው ብላለች ዩክሬን። በማስፈራራትና በኃይል የሌላ ሀገርን ግዛት መቀላቀል የተመድ ቻርተርንና ዓለም አቀፍ ሕግጋትን የሚጻረር ነው ሲሉ ጉተሬዝ ባለፈው ሳምንት ተናግረዋል። ሩሲያ ግዛት ነጠቃ ላይ ባለችበት በዚህ ወቅት የዩክሬን ኃይሎች በመልሶ ማጥቃት ድል እያገኙ እንደሆነ ይነገራል። ዜሌንስኪ በምሽት የቪዲዮ መልእክታቸው ሰራዊታቸው ወደፊት እየገሰገሰ እንደሆነና በርካታ ከተሞችን መልሶ መቆጣጠሩን ገልጸዋል። አንድ የአሜሪካ ከፍተኛ ወታደራዊ ባለስልጣን እንዳሉት ደግሞ የሩሲያ ኃይሎች ወደ ምዕራብ አቅጣጫ እየገፉ ባለበት ወቅት ውጊያው ቀጣይ እንደሚሆን እንገምታለን፣ ነገር ግን የዩክሬን ኃይሎች ይዞታቸውን እየተከላከሉ በመሆኑ ምንም እርምጃ አያሳይም ብለዋል። የቀድሞ የጀርመን ቻንስለር አንግላ መርከል ከሶሪያ ጥቃትና ግድያን ሸሽተው ለወጡ 1.2 ሚሊዮን በላይ ስደተኞች ጥገኝነት ጠያቂዎች መጠጊያ በመፍጠራቸው የተባበሩት መንግስታት የስደተኞች ኮሚሽን ከፍተኛው ሽልማት የሆነውን የናንሰንን ሽልማት አሸንፈዋል። ሊሳ ሽላይን ለቪኦኤ ከጄኔቭ ያጠናከረችውን አጭር ዘገባ ደረጀ ደስታ ያቀርበዋል።
አንገላ መርከል የሶሪያው ጦርነት ከፍተኛ ደረጃ በደረሰበት እንደ አውሮፓ አቆጣጠር በ2015 እና 2016 በነበረው ጊዜ ሌሎች አገሮች ፊታቸውን ያዞሩባቸውን የሶሪያ ስደተኞች በደስታ ተቀብለዋል። የተባበሩት መንግስታት የስደተኞች ኮሚሽን UNHCR ከፍተኛ ኮሚሽነር ፊሊፖ ግራንዲ መርከል ከአንድ ሚሊዮን የሚበልጡ ስደተኞች ህይወት በማትረፍና መልሰው እንዲቋቋሙ ለመርዳት የፖለቲካ ቁርጠኝነትና ትልቅ የሞራል ልዕልና አሳይተዋል ሲሉ በሽልማቱ ስነ ስርዓት ወቅት ተናግረዋል። መርከል የስደተኞችን ችግር ዓለም አቀፍ ትኩረት እንዲያገኝ ረድተዋል ያሉት የUNHCR ቃል አቀባይ ማቲው ሶልትማርሽ ፈጣን የሆኑ ሁኔታዎች ሲገጥሙ የፖለቲከኞች ሐላፊነትን ወደ ሌሎች ከመሸጋገር ይልቅ መፍትሄ ሊያመጣ የሚችል ስራ ሲሰሩ ምን ውጤት ሊያመጡ እንደሚችሉ መርከል አሳይተዋል ብለዋል።
As well as protecting people forced to flee war, persecution and human rights abuses, the former chancellor was the driving force.
እንዲሁም ጦርነትን፣ ግድያንና ሰብአዊ መብት ጥሰትን ለመሸሽ የተገደዱ ሰዎችን በመጠበቅና በጀርመን እነሱን በመቀበል በአዲሱ ቤታቸው በትምህርት በስልጠና መርሃ ግብሮች በሥራ ቅጥርና ስምሪት የተደረገውን የጋራ ጥረት በማገዝ በኩል የቀድሞው ቻንስለር አስተዋጽኦአቸው ከፍተኛ ነበር።
ሽልማቱ የተሰየመው በተመራማሪነትና ሰብአዊነት በታወቀው ፍሪድጆፍ ናንሰን ስም ሲሆን ስደተኞችን ከመጠበቅ ጥሪ በላይ ርቀው በመሄድ ለግለሰቦች፣ ለቡድኖች ወይም ለድርጅቶች የሚሰጥ ሽልማት ነው። ተሸላሚዎችን የሚመርጠው ኮሚቴም ከሌሎች አራት የዓለም አካባቢዎች አሸናፊዎችን የመረጠ ሲሆን ተሸላሚዎቹ በሙሉ በምዕራብ አፍሪካ ሞሪታንያ የእሳት አደጋ መከላከያ ቡድን አባላት የሆኑ በጎ ፈቃደኞች ናቸው። እንዲሁም በሰሜንና ደቡብ አሜሪካ አካባቢ በኮስታሪካ የስደተኞች ድጋፍ የሚሰጡ የካካኦ የህብረት ሥራ ማህበር አባላት፣ በእስያ በፓስፊክ አካባቢ የማይናማር የሀገር ውስጥ ተፈናቃዮችን የሚረዱ፣ እንዲሁም በመካከለኛው ምስራቅና በሰሜን አፍሪካ ለያዚዲ ልጃገረዶችና ሴቶች የአካላዊና የስነ ልቦናዊ እንክብካቤ የሚያደርጉ ኢራቃዊው የማህፀን ሐኪም ይገኙበታል። የናንሰን ሽልማት ለቀድሞዋ ቻንስለር መርከልና ለአራት የክልል አሸናፊዎች መስከረም 30 በጄኔቭ በሚደረግ ስነ ስርዓት እንደሚሰጥ ተነግሯል። የገንዘብ ሽልማት በተካተተበት በዚሁ ሽልማት ለመርከል $150,000 የሚሰጥ ሲሆን ለሌሎች የያካባቢው አሸናፊዎች ለእያንዳንዳቸው $50,000 እንደሚበረከት ተመልክቷል።
የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ፊዮና ተብላ የተሰየመችው አውሎ ነፋስ ከሁለት ሳምንት በፊት በፖርቶሪኮ ላይ ያደረሰችውን ጉዳት ትናንት ተገኝተው ተመልክተዋል። የዩናይትድ ስቴትስ ግዛት የሆነችውን ፖርቶሪኮ መልሶ ለመገንባት $60 ሚሊዮን መንግስታቸው እንደመደበም ይፋ አድርገዋል። ከፍተኛ ጉዳት በደረሰባት ፖንስ ከተማ የተገኙት ባይደን አስተዳደራቸው ፖርቶሪኮን ለመገንባት ቁርጠኛ መሆኑን ተናግረው ቃል የተገባው እያንዳንዱ ዶላር መድረሱን እንደሚያረጋግጡ አስታውቀዋል። $60 ሚሊዮን ለጎርፍ ግድቦች መስሪያና የጎርፍ አደጋ ማስጠንቀቂያ ስርዓትን ለመዘርጋት እንደሚውል ዋይት ሃውስ አስታውቋል። አውሎ ነፋስ ፊዮና ከሁለት ሳምንት በፊት ፖርቶሪኮን ስትመታ በደሴቲቱ በአጠቃላይ የኤሌክትሪክ ኃይል ተቋርጧል። የፖርቶሪኮ ገዢ ፔድሮ ፒርሉሲ ትናንት እንዳስታወቁት 93% የሚሆነው የኤሌክትሪክ ኃይል መልሶ ተቀጥሏል። ደሴቲቱ አምስተኛ ደረጃ ባላትና ማሪያ በተሰኘች አውሎ ነፋስ ከአምስት ዓመት በፊት ከደረሰባት ጉዳት እስካሁን ሙሉ ለሙሉ አላገገመችም። ባይደን ከባለቤታቸው ጂል ጋር በመሆን መልሶ ግንባታ ላይ ካሉ ቤተሰቦችና የማህበረሰብ መሪዎች ጋር ተገናኝተዋል። ባይደን ዛሬ ባለፈው ሳምንት በአውሎ ነፋስ ጉዳት በተደረሰባት ፍሎሪዳ ሀገር ግዛት እንደሚጓዙ ይጠበቃል። በመጨረሻም አድማጮች፣ የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ የናርኮቲክ አደንዛዥ እጾች የባህር ላይ ዝውውርን ለመግታት የሚደረገውን ጥረት ከፍ ለማድረግና በእጽ ዝውውር ላይ የሚደረገውን የመረጃ ልውውጥ በተሻለ ደረጃ ለማካሄድ ትናንት ሰኞ በተገናኙበት ወቅት ውይይት ማድረጋቸውን አስታውቀዋል። የቀድሞ ግራ ዘመም አማጺ የነበሩት ፔትሮ አሜሪካ በሕገ ወጥ አደንዛዥ እጽ ላይ የከፈተችውን ጦርነት አናንቀው ችግሩን ለመፍታት አዲስ ዓለም አቀፋዊ አቀራረብ እንደሚያስፈልግ ተናግረዋል። ብሊንከን በሰጡት መግለጫ ሁለቱ ወገኖች በጀልባዎች በባህር ላይ የሚደረገውን የእጽ ዝውውር ለመግታትና መረጃዎችን በመቀያየር ረገድ ብዙ ለመስራት አስበዋል ብለዋል። በገጠር የሚኖሩ ሲቪሎችን ደህንነት ማሻሻልን በተመለከተ ከኮሎምቢያ ጋር እንደሚሰሩ ብሊንከን ተናግረው ሕግ አስከባሪዎች ላይ በማተኮር ብቻ ችግሩ እንደማይቀረፍ አመልክተዋል። የጸጥታ ጦት፣ ሙስና፣ በሕግ አለመጠየቅና የፍትሐዊነት ጦት የስር መሰረት ምክንያቶችን መለየትና መፍትሄ መሻት እንደሚገባም ጠቁመዋል። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ግራ ዘመም መሪዎች ባሏቸው ኮሎምቢያ፣ ቺሊ እና ፔሩ የአንድ ሳምንት ጉብኝት በማድረግ ላይ ናቸው። አድማጮች፣ የምሽቱ ዜና በዚሁ ተጠቃሏል። ከቀሪ ዝግጅቶቻችን ጋር አብራችሁ እንድታመሹ ጋብዛለሁ። በእኔ በኩል መልካም ምሽት።
እንግዲህ ወልዴን ለምሽቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የአማርኛ ፕሮግራም ነው። ማክሰኞ መስከረም 24 2015 ዓመተ ምህረት አስተናጋጃችሁ አሉላ ከበደ ነኝ። የስቱዲዮ ምስልና ድምጽ አቀናባሪያችን ጆ ጊል ነው። የምስልና ድምጽ አቀናባሪዎቻችን ደግሞ ሲሳይ አሸናፊና ግርማ ደገፋ፣ የዕለቱ ዋና አዘጋጅ ቆንጅታየ፣ የዌብና ማህበራዊ ዝግጅቶች አሰናጇ አባየሁ ገበያው ናት። ወደ ዕለቱ አበይት ርዕሶች ከማለፋችን አስቀድሞ ቆይት ብለው ከሚሰሙ ቅንብሮች አንዱን ለቅምሻ እናሰማችሁ። የቴክኒክ እክል የገጠመን ይመስላል፣ ቆየት ብለን እናሰማለን። ወደ ዕለቱ አብይ ርዕስ በቀጥታ እንለፍ። ዳግም ባገረሸው ጦርነት ሳቢያ ከሰሜን ወሎ ዞን ቆቦና አካባቢው የተፈናቀሉ ዜጎች ወደ አካባቢያቸው እየተመለሱ መሆናቸውን ገለጡ። ዛሬ ከሰዓት በኋላ ወደ ቀያቸው በጉዞ ላይ መሆናቸውን የተናገሩ አንድ አስተያየት ሰጪ ለአሜሪካ ድምጽ በስልክ በሰጡት አስተያየት የተደባለቀ ስሜት ውስጥ ሆነው በመመለስ ላይ መሆናቸውን ነው የተናገሩት። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ አቶ አለሙ ይመር በሰጡን ማብራሪያ ደግሞ ተመዝግበው በመጠለያ ውስጥ ይገኛሉ ያሏቸውን ከ150,000 በላይ ተፈናቃዮች ከነገ ጀምሮ ወደ የቀያቸው ለመመለስ ዝግጅት እየተደረገ ነው ብለዋል። ተፈናቃዮች መመለስ የጀመሩት ህወሓት የተቆጣጠራቸው ወይም ተቆጣጥሯቸው ከቆየባቸው አማራ ክልል ሰሜን ወሎ አካባቢዎች መውጣቱ ከተነገረ በኋላ ነው። ይህ በእንዲህ እንዳለ የኢትዮጵያ እና የኤርትራ አየር ኃይሎች በአዲያሮ የምዕራብ ትግራይ ተፈናቃዮችን ኢላማ ያደረገ የድሮን ጥቃት ፈጽመዋል ሲሉ የህወሓት ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጻቸው ላይ አስፍረዋል። ለዚህ ክስ ከኢትዮጵያ ምንም ከኤርትራ መንግስት ለጊዜው የተሰጠ ምላሽ የለም። መግለጫም አልቀረበም። በተያያዘ ዜና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሰሜን ኢትዮጵያ ጦርነት ጉዳይ ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር መወያየታቸው ተመልክቷል። ለዝርዝሩ ኬኔዲ አባተ።
በአማራ ክልል ሰሜን ወሎ ዞን ከቆቦና አካባቢው የተፈናቀሉ ዜጎች ዛሬ ወደ ቀያቸው መመለስ መጀመራቸውን የአሜሪካ ድምጽ ያነጋገራቸው አንድ አስተያየት ሰጪ ተናግረዋል። ከቆቦ ተፈናቅለው መርሳ መቆየታቸውን የገለጹት እኚህ ግለሰብ ዛሬ ከሰዓት ወደ ቀያቸው በጉዞ ላይ እንዳሉ በስልክ በሰጡን አስተያየት ይህም ብለዋል።
በቅርብ ተወሮ የነበረው የራያ ቆቦ አካባቢ ነው ይሄን ያለ ነው። መርሳ ነበርን በስደት። አብዛኛው በስደት የወጡ ተሽከርካሪዎች ናቸው እየተመለሱ ያሉ። ምገርማውን እኛ በግምት 200
ተመላሾቹ በተደበላለቀ ስሜት ውስጥ ሆነው በመጓዝ ላይ መሆናቸውንም ማንነታቸው እንዲገለጽ ያልፈለጉት አስተያየት ሰጪው ተናግረዋል።
አብዛኛው ሰው በጣም ፍራት ነው በውስጥ ያለው። በጎንም ደስታ እየተሰማው ነው። ቤተሰቦቻችን በህይወት ይኑሩም አይኑሩም እርግጠኛ አይደለንም። አካባቢ ስለተለቀቀ ቤተሰቦችን በሰላም ያገኝ ግን እርግጠኛ አይደለም።
በስልክ ኔትወርክ ችግር ምክንያት ሌሎች ተፈናቃዮችን ለማናገር ያደረግነው ጥረት አልተሳካም። ይሁንና የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አለሙ ይመር ተፈናቃዮችን በተመለከተ በሰጡን ማብራሪያ ዳግም ባገረሸው ጦርነት ምክንያት ከ150,000 በላይ ሰዎች መፈናቀላቸውን ተናግረዋል። ተመዝግበው በመርሳ ከተማና አካባቢው ተጠልለው የሚገኙትን እነዚህን ተፈናቃዮች ከነገ መስከረም 25 ጀምሮ ወደ ቀያቸው ለመመለስ ዝግጅት እየተደረገ ነው ብለዋል።
አካባቢው ከጥላት ነጻ እየወጣ ያለበት ሁኔታ ነው ያለው። ይሁንና ያው እስካሁን ድረስ ባለው ሁኔታ መርሳ ከተማ ላይ በ18 ትምህርት ቤቶች አስገብተን ተፈናቃውን ያው ሴቶችና ህጻናትን በካምፕ አድርገን ወጣቱንና ሌሎች አካሎችን ያው በየውጭ ላይ አድርገን ያው 156,000 ይሆን ህብረተሰብ ነው የተፈናቀለ። እንግዲህ በመዝገብ ደረጃ በሊስት ደረጃ ይዘነ መንግስት ድጋፍ እያደረገላቸው የነበሩት አሁን ምንድነው ያሰብነው እየሰራን ያለነው የተፈናቀው መረጃዎችን የመለየት ስራ እንደዚሁም ባገኘነው አጋጣሚ ሰውን ወደ መጣበት አካባቢ የመመለሱ ስራ ነው እየሰራን ያለነው። ግን ከነገ ጀምሮ አሁን ሊስት እየመዘገብን ነው የሚሄደውም በየቀበሌው በየወረዳው። ነገ መኪና ተመድቧል። እዛ መኪና በየአካባቢው ማድረስ ስራ ነው የሚሰራው። ነገ ይጀምራል።
ተፈናቃዮቹ ወደ ቀያቸው እየተመለሱ ያሉትና አብዛኛውም ለመመለስ እየተሰናዱ የሚገኙት ነሐሴ 18 2014 ዓ.ም ተመረጥ ያገረሸውን የሰሜን ኢትዮጵያ ጦርነት ተከትሎ ህወሓት ተቆጣጥሯቸው ከቆየባቸው አካባቢዎች መውጣቱ ከተነገረ በኋላ ነው። ህወሓት ከትናንት በስቲያ ባወጣው መግለጫ በደቡብ አቅጣጫ ከገባንባቸው የአማራ ክልል አካባቢዎች በመውጣት የቦታ ለውጥ አድርገናል ማለቱ ይታወሳል። ይህም ወቅታዊ ሁኔታዎችን ከግምት በማስገባት ስልታዊ የቦታ ማስተካከያ ውሳኔ ነው ያለው የትግራይ ክልል መንግስት የውጭ ጉዳዮች ቢሮ የተባለው አካል። የትግራይ ኃይሎች ባለፉት 3 ቀናት ይህን ውሳኔ ሲተገብሩ ነበር ብሏል። ውሳኔው በውጊያ ግንባር በተፈጠረ ለውጥ ሳይሆን በራሳችን ተነሳሽነት የሚተገበር ነው ሲልም አክሏል። ህወሓት ኃይሎችን በገዛ ፈቃዴ አስወጥቻለሁ ቢልም ከኢትዮጵያ መንግስት በኩል ግን እስካሁን በይፋ የተሰጠ ምላሽም ይሁን የህወሓት ኃይሎች ከቆቦና አካባቢው ስለመውጣታቸው የተባለ ነገር የለም። ይሁን እንጂ ጦርነቱ ነሐሴ 18 2014 ዓ.ም ዳግም ባገረሸበት ሰሞን የፌደራል መንግስት በሰጠው መግለጫ በመስራቅ አማራ በኩል በቆቦና በአካባቢው ህወሓት ጀምሮታል ያለው ወረራ በመከላከያ ሰራዊትና በአካባቢው ማህበረሰቦች የተቀናጀ ምላሽ ምክንያት ቡድኑ ባሰበው መንገድ አልሄደም ማለቱ ይታወሳል። ይህ በእንዲህ እንዳለ የኢትዮጵያና የኤርትራ ኃይሎች በአዲዳሮ የምዕራብ ትግራይ ተፈናቃዮችን ኢላማ ያደረገ የድሮን ጥቃት ፈጽመዋል ሲሉ የህወሓት ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጻቸው ከሰዋል። አቶ ጌታቸው በዚሁ ትዊታቸው በአስሮች የሚቆጠሩ ህፃናትና አዛውንት ተገድለዋል ብዙዎችም ቆስለዋል ብለዋል። ጥቃቱ ተፈጽሞባቸዋል ያሏቸው ተፈናቃዮች በአዲያቦ ከሚገኙ የተፈናቃዮች መጠለያ ጣቢያዎች በጦርነቱ ምክንያት ሂደው የተጠለሉ ናቸው ሲሉም ነው ያብራሩት። ይህን ክስ በተመለከተ እስካሁን ከኢትዮጵያም ይሁን ከኤርትራ መንግስት በኩል የተሰጠ ምላሽም ይሁን መግለጫ የለም። ሆኖም በአዲዳሮ ሰላማዊ ሰዎችን ኢላማ ያደረገ የአየር ጥቃት ተፈጽሟል በሚል ከዚህ ቀደም ህወሓት ክስ ማቅረቡ መቀጠሉን ተከትሎ የኢትዮጵያ ወቅታዊ ሁኔታ መረጃ ማጣሪያ በተለያዩ ድረገጾች በሰጠው ማብራሪያ በትግራይ ክልል አዲዳሮ የኢትዮጵያ አየር ኃይል የህወሓት ወታደራዊ ቁሳቁሶችና ተተኳሾች ያሉበትን ቦታ ኢላማ አድርጎ እርምጃ ወስዷል ብሎ እንደነበረ ይታወሳል። መንግስት የህወሓትን ወታደራዊ አቅሞች በተመረጠ ሁኔታና በከፍተኛ ጥንቃቄ ኢላማ በማድረግ የመከላከል ተልእኮውን እየፈጸመ ነው ያለው ማጣሪያው የመከላከያ ሰራዊት በወሰዳቸው እርምጃዎች በሲቪሎች ላይ ጉዳት አላደረሰም ሲልም አመልክቷል። አየር ኃይል ሰላማዊ ሰዎችን ኢላማ ያደረገ ጥቃት ፈጽሟል በሚል ከዚህ ቀደም በህወሓት የቀረቡ ወንጀላዎችንም የኢትዮጵያ መንግስት ማጣጣሉ የሚታወቅ ነው። በተያያዘ ለጦርነቱ ሰላማዊ መፍትሄ የማፈላለግ ጥረቷን አሁንም መቀጠሏን ዩናይትድ ስቴትስ እየገለጸች ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በዚሁ በጦርነቱ ጉዳይ ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር ተወያይተዋል ሲሉ የሚኒስቴሩ ቃል አቀባይ ኔድ ፕራይስ በትዊተር ገጻቸው አስታውቀዋል። ስለ ውይይታቸው ግን ምንም አይነት ዝርዝር ማብራሪያ አልሰጡም። ዩናይትድ ስቴትስ ለግጭቱ መፍትሄ ለማፈላለግ ከነሐሴ 30 2014 ዓ.ም ጀምሮ ለ11 ቀናት በአፍሪካ ቀንድ ቆይታ ያደረጉትን የቀንዱን ልዩ ልዑካን ማይክ ሃመርን ለዚህ ጉዳይ በድጋሚ ከትናንት ጀምሮ ወደ ኬንያ፣ ደቡብ አፍሪካና ኢትዮጵያ መላኳም ይታወቃል። ልዩ ልዑኩ ሃመር ከትናንት መስከረም 23 ጀምሮ እስከ ጥቅምት 8 ለ15 ቀናት በሶስቱ አገራት የሚያደርጉት ጉብኝት ጦርነቱ በአስቸኳይ እንዲቆምና በአፍሪካ ህብረት የሚመራ የሰላም ድርድር እንዲጀመር ዩናይትድ ስቴትስ የምታደርገው ድጋፍ አካል ነው ብሏል የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ባወጣው መግለጫ። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለዘገባው አመሰግናለሁ። አድማጮች ቀደም ሲል በቴክኒክ እክል ምክንያት ለማሰማት ያልቻልነውን ድምጽ አሁን ላሰማችሁ። ቆየት ብለው ከሚሰሙት ድምጾች ውስጥ ነው።
እንግዲህ የተለያዩ አይነት መጠጦች አሁን በቅርቡ ዊስኪ መጠጥ አውጥተናል፣ እንዲሁም ቦርካ አለን። በጣም ታዋቂውና ደግሞ በጣም ረጅም ጊዜ ያስቆጠረው ባሮ ድራይ ጂን የሚባለው 70% ያህሉ ሽያጫችንን የሚሸፍነው ምርጥ የሆነ መጠጥ አለን ማለት ነው። ከዛ ባለፈ ደግሞ ኡዞ ሁለተኛ ደረጃ ላይ ያለ መጠጥ ነው ማለት ነው።
ብላክ ዲር የተባለውን ጨምሮ ዋሽንግተን ዲሲ ላይ የተዋወቁ የኢትዮጵያ የአልኮል ምርቶችን የተመለከተ ዘገባ ነው። ዋሽንግተን ዲሲ ላይ የተካሄደ ልዩ ዝግጅት ላይ ካገኘናቸው ተናጋሪዎች ውስጥ በዛሬው ንግድና ምጣኔ ሀብት ሙሉ ዝርዝሩን እናቀርባለን። አሁን ወደ ተከታዩ ዘገባ ልውሰዳችሁ። ከአማራ ክልል ወደ አዲስ አበባ የሚንቀሳቀሱ ተጓዦች በየጊዜው ወደ ከተማዋ ለመግባት የሚያጋጥማቸውን እንግልት መፍትሄ እንዲፈለግለት ሲሉ ጥሪ አሰምተዋል። ከአማራ ክልል በተለይም ከደቡብና ሰሜን ወሎ እንዲሁም ከሰሜን ሸዋ ወደ አዲስ አበባ የሚንቀሳቀሱ ተጓዦች ወደ አዲስ አበባ ለመግባት የሚደርስባቸው እንግልት ዘላቂ መፍትሄ እንዲበጅለት ነው ያሉት። ከፌደራልና ከክልል መንግስታት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ፌደራል መንግስት ከዚህ ቀደም ለቀረቡ መሰል ቅሬታዎች በሰጠው ምላሽ በአማራ ክልል በተካሄደው ጦርነት ወቅት ለመታወቂያ መስሪያ የሚያገለግሉትን ጨምሮ በርካታ ሰነዶች ተዘርፈዋል ማለቱ የሚታወስ ነው። የተዘረፉት ሰነዶች ለሽብር ተግባር ሊውሉ እንደሚችሉ መረጃ መኖሩ ደግሞ የክልሉን መታወቂያ በያዙ ሰዎች ላይ ጥብቅ ፍተሻ ለመደረጉ ምክንያት ነው ሲል አመልክቷል። ለዝርዝሩ መስፍን አራጌ።
ከደቡብ ወሎ ዞን ለገሂዳ ወረዳ የተነሱት መሐመድ አያሌው የተባሉ አስተያየት ሰጪ ሰሞኑን አዲስ አበባ ለመግባት 40 ኪሎ ሜትር ገደማ ሲቀራቸው አለልቱ ከደረሱ በኋላ ወደ አዲስ አበባ እንዳይገቡ በጸጥታ ኃይሎች በመከልከላቸው ወደ ደብረ ብርሃን ከተማ መመለሳቸው ይናገራሉ።
እኔ እህቴ አዲስ አበባ ነበረችና ታማ እሷን ለማምጣት ነበር የመጣው። ፍተሻው ከደሴ ጀምረን ከኮምቦልቻ ፍተሻው እንደማንኛውም ሰው እየተፈተሽን ደረስ። ከዛ አለልቱ ስንደርስ ወረዱ ተባልን። ወረን መታወቂያችሁን አንጡ ተባል። መታወቂያችንን ቀጥ ተፈተሽ ተፈተሽን በኋላ ሰሜን ወሎና ደቡብ ወሎ የተባለ መታወቂያ የያዘ ሰው አዲስ አበባ አይገባም አዙር ተባለ። ካመጣበት ሀገር እዛው ቀጥታ መልስ ብሎ አስመለሰው።
ስማቸው መግለጽ ያልፈልጉ አንድ አስተያየት ሰጪ ደግሞ እንግልቱ ሰብአዊ ክብርን እስከሚነካ ስድብና ድብደባ ይደርሳል ብለዋል።
አለልቱ ስንደርስ ነው መኪና ሁሉ እየተመለሰ የነበረው። በዛ ላይ ማንጓጠጣ አለ፣ መማታት አለ። በዛ ላይ ሹፌሩን አንድ ይመልሳለሁ ብለህ እንትን ምትል ከሆነ ሌላ ነገር እንዳይመጣ በነግር ያለው ዝቶበን ሁሉ ነው የመለሰው። ልጅ ያዙ መጫቶች አሉ እና እነዚህ ሰዎች ራሱ እንዴት እንደሚሆኑ ራሱ በጣም ከባድ ነው።
ከቀናት በፊት ለአሜሪካ ድምጽ አስተያየታቸውን ሰጥቶ የነበሩ ሀሊማ ያሉ የተባሉ ግለሰብ ወደ አዲስ አበባ እንዳይገቡ በመደረጋቸው የውጭ ጉዟቸው እንደተስተጓጎለ ተናግረዋል።
በረራ ነበረኝ፣ በረራው ቀርቷል፣ ግን ማለፍም አልቻልኩም። የኔ ችግር ይሄ ነው።
መቼ ነበረ በረራዎት?
ዛሬ ነበረ አልፈኛል። በቃ ዛሬ መግባት መድረስ አልቻልኩም። ትናንት ወጣን እኛ።
አቶ መሐመድም የታቸውን የጤና ሁኔታ ሳያረጋግጡ ከመመለሳቸው በላይ ለማደሪያና ለምግብ የሚከፍሉት እስከ ማጣት መድረሳቸውን ገልጸዋል።
ብር ማላችሁም ነበረ እስካሁን። ትናንትና ደብረ ብርሃን ምሳ አልበላንም፣ ራት አልበላንም፣ ዛሬ ቁርስ አልበላንም፣ መሳፈር የለም ተረዳ ያደርም።
አንዳንዶቹም ለምኖ እስከ ማደር የተሻገረ ችግር ማስተናገዳቸውን ይጠቅሳሉ። ችግሩ ዘላቂ መፍትሄና ወጥ አቅጣጫ ሳይሰጥ በመቀጠሉ በርካቶች ለእንግልትና ለተጨማሪ ወጪ ተዳርገዋል። በህዝብ ትራንስፖርት አገልግሎት የተሰማሩ ባለሀብቶች ኪሳራ እየደረሰባቸው ነው የሚሉት ደግሞ በአማራ ክልል የሰሜን ሸዋ ዞን የህዝብ ትራንስፖርት ማህበራት ጥምረት ሰብሳቢ ገብረ እግዚአብሔር ተሰማ ናቸው።
በቅርብ ጊዜ የተፈጠረው ከባለፈው በቀጣይ አማ ሰሌዳዎችና የአማራ መታወቂያ የያዘ አያልፍም ነው እየተባሉ ያሉትና ብዙዎቹ ከተለያዩ ቦታ ነው የሚመልሱት። ከሌሊቱ ይመለሳሉ፣ ከበቄ ይመለሳሉ፣ ከንዳፋ ከለገጣፎ የሚባል ቦታ አለ፣ ከዛ ድረስ ይመለሳሉ። ምንድን ነው ይህን ነገር መንግስት ይፍታው ብለን ለዞናችን አመራሮች የተናገርንበት ሁኔታ አለ፣ ግን አልተፈታም። በዛ ላይ ሹፌሮች ይደበደባሉ፣ ሹፌሮች ይንገላታሉ፣ ተሳፋሪ ሳይቀር እንዲህ አይነት ችግሮች ይደርሱበታል እና ከፍተኛ እንግልት በየቀኑ ይነግሩናል። በየቀኑ እኛም እንናገራለን፣ የተገኘ መፍትሄ ግን የለም።
በተለይ ሰሞኑን ከመስቀልና እሬቻ በዓላት ጋር ተያይዞ ችግሩ በስፋት መስተዋሉን አስተያየት ሰጪዎች ይናገራሉ። ትናንትናና ዛሬ የተጠናከረ ፍተሻ እየተደረገ ተሳፋሪዎች ወደ አዲስ አበባ እንዲገቡ ቢደረግም ችግሩ መልሶ ያገረሻል የሚል ስጋት እንዳላቸው ጠቅሰዋል። በጉዳዩ ላይ ከፌዴራልም ሆነ ከክልል መንግስታት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የፌዴራሉ መንግስት ከዚህ በፊት ለተመሳሳይ ቅሬታ በሰጠው ምላሽ ጥብቅ ቁጥጥር የሚደረገው አዲስ አበባ ላይ ሊፈጸም የሚችል የሽብር ጥቃትን ለመከላከል እንደሆነ አስታውቆ ነበር። በአማራ ክልል በተካሄደው ጦርነት ወቅት ለመታወቂያ መስሪያ የሚያገለግሉትን ጨምሮ በርካታ ሰነዶች ተዘርፈዋል ብሏል። የፌዴራሉ መንግስት የተዘረፉት ሰነዶች ለሽብር ተግባር ሊውሉ እንደሚችሉ መረጃ መኖር ደግሞ የክልሉን መታወቂያ በያዙ ሰዎች ላይ ጥብቅ ፍተሻ ለመደረጉ ምክንያት እንደሆነ አመልክቷል። አንዳንድ እንግልት የደረሰባቸው ሰዎች ግን ጉዳዩ ከጸጥታ ችግር ጋር ከተያዘ ተሳፋሪ እንዳይጉላላ ሌሎች አማራጮችን መጠቀም እንደሚቻል ይገልጻሉ። አቶ ገብረ እግዚአብሔርም በዚህ ሀሳብ ይስማማሉ።
ይሄ ደግሞ ተነግሮ ቢሆን ተጓዦች እንዳይንቀሳቀሱ ባለበት ሁኔታ እንዲቆሙ ማድረግ ይቻላል። ከሰሜንም ከደቡብ ወሎ ከሰሜን ሸዋም ወደ አዲስ አበባ መግባት በዚህ ሳምንት አይቻልም እና ቁሙ ማለት ሲቻል እኛ መንግስት ሰምቶ ይሁን አልሰማ አላውቅም። እነሱም እንደዚሁ ማስተላለፍ የሚገባቸው መልዕክት ሳያስተላልፍባቸው ነው ህዝቡን ለእንግልትና ለችግር የዳረጉ።
በዚህና በተመሳሳይ ጉዳዮች ላይ ትናንት መግለጫ ያወጣው የአማራ ብሔራዊ ንቅናቄ አብን የፌዴራሉ መንግስት በሚያስተዳድራቸው ጎዳናዎች ላይ የመብት ጥሰት እየተፈጸመ ነው ሲል አውግዟል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። ክብራትና ክብራን አድማጮች፣ ተከታዩ የመጽሔት ዘገባ ደግሞ ወደ ድሬዳዋ ያሻግረናል። በድሬዳዋ የሚገኙ የትግራይ ክልል ተወላጆች በወቅታዊ ጉዳዮች ላይ ከአስተዳደሩ አመራሮች ጋር ምክክር አድርገዋል። የአስተዳደሩ ብልጽግና ፓርቲ ባዘጋጀው መድረክ ላይ የተገኙ የትግራይ ተወላጆች በሰሜን ኢትዮጵያ እየተካሄደ ስላለው ጦርነት፣ የትግራይ ክልል ነዋሪዎች አሁን አሉባቸው ስላሏቸው ችግሮች፣ እንዲሁም በድሬዳዋ ነዋሪነታቸው እያጋጠሙ ነው ስላሏቸው አዎንታዊና አሉታዊ ጉዳዮች አንስተው ከአስተዳደሩ ኃላፊዎች ጋር ተወያይተዋል። ውይይቱን የተከታተለው አዲስ ቸኮሎ ነው ተከታዩን ዘገባ ያሰናዳው።
የድሬዳዋ አስተዳደር ባዘጋጀው የምክክር መድረክ ላይ ስለ ህወሓትና አሁን ሀገሪቱ ስለገባችበት ጦርነት የመነሻ ጽሑፍ የቀረበ ሲሆን የመድረኩ ተሳታፊዎችም ያሏቸውን አስተያየቶችና ጥያቄዎች አቅርበዋል። አብዛኞቹ አስተያየት ሰጪዎች ጦርነቱን ተከትሎ እየተፈጠሩ ናቸው ባሏቸው ችግሮች ላይ ልዩ ልዩ አቋሞችን አንጸባርቀዋል። በዚህ ረገድ ተደጋግሞ የተነሳው በትግራይ ክልል የመሰረታዊ አገልግሎቶች አለመኖር ጉዳይ ነው።
ፓርቲ ይጠፋል፣ ህዝብ ግን ይኖራል። ትክክል ይኖራል፣ ግን ይህ ህዝብ መኖሩ እንዲኖር ካመናችሁ ይህ ህዝብ አይደል እንዴ? ባንክ የለው፣ መብራት የለው፣ መድኃኒት ያለው የለው፣ ተዘግቶበት ያለ እንዴት ነው? የድሬዳዋ ህዝብ ብቻ ነው መኖር ያለበት? ያኛው ህዝብ መኖር የለበትም? በጣም ነው የሚከብደው።
የኤርትራ ሰራዊት በሰሜን ኢትዮጵያ ጦርነት ውስጥ እየተሳተፈ እንደሆነ የሚገልጹ መረጃዎችም በጥያቄነት ተነስተዋል።
ትግራይ እኮ ኢትዮጵያ አካል ናት። ለምን ሻዕቢያ ይገባል? ከዛ ምን ተናግረናል? ሻዕቢያ ኢትዮጵያ ለምን ይረግጣል?
እኛ እኮ እርስ በርሳችን ምንም አንሆንም። ተመልሰን ሽምግልና እንታረቃለን። አብይም ተው የምለው ሽማግሌ ካለ ይተዋል። እነዛም ተው የምን ተቆጥ ሰው ነው ያጣን እኮ ተቆጭ ሰው ለሁለቱም ተቆጥ ሰው ነው ያጣን። ኤርትራ መጥቶ ትግራይን የሚያበሳብስበት መንገድ ምንድን ነው? ኤርትራ መጥቶ ነው እኮ ትግራይን ያበላሻት እንጂ ከኢትዮጵያ ምኖት አለበት።
የድሬዳዋ አስተዳደርና ነዋሪዎችን ያመሰገኑ እንዳሉ ሁሉ አልፎ አልፎ ከማንነታቸው ጋር በተያያዘ ያጋጥመናል ያሏቸው ችግሮች በተመለከተ ጥያቄ ያነሱ ተሳታፊዎችም ነበሩ።
የድሬዳዋ ነዋሪ በጣም ሊመሰገን ይገባል። ይህ ማለት ግን ችግሮች የሚመለት አለ። በአንዳንድ በተናጠል በማህበረሰብ ደረጃ የተለያየ ሰው የተለያየ ስሜት አለው። አንዳንድ ነገሮች ሊኖሩ ይችላል። ይሄ ለማለት ያለ
ምታይ ተወላጅ በመሆኑ ድሬዳዋ እንደዛ አይነት ነገር የለም። በእውነት ጥቂት ታስረዋል። ጥቂቶቹም በጥሩ ሁኔታ ግልምጫ የለው ገንዘብ አምጣ የለው በጥሩ ሁኔታ ቃል ተቀብሎ ወደ ፍርድ ቤት አቅርቦ በነፃ ለቀዋል። እስካሁንም እንደ ድሬዳዋ ነገር የለም። እግዚአብሔር የተባረካቸው ያድርጋቸው።
ድሬ ሁላችን ትራካለው ፈታሻ ይገናልና ብዙ ነገር ሲገር ብዙ ነገር ነው። መኪና ነው ቆማ ቻለው ኤፍሬም መኪና ይዞ መጥቷል። ሌሎች መኪና ይዞ መጥቷል። ግን ምን ተባለ? ምን እየተደረገ ነው? ቤቷ አሮፕላን ነጅ ይሆን ይዘመድ እንዴ ይሆን ነው? እኔ ድሬዳዋ ላይ ስኖር ብዙ ነገሮችን ተርቼ ከድህነት የወጣሁት እንጂ ከዋቶ የጋበጥኩን አውቄ አይደለም። ብዙ ችግሮች ደርሶብኛል። አሁንም እንደ ድሬዳዋ አስተዳደር መስራት አለበት። ሌላውን አይደለም እዚህ ጋር ያለው ነገር ካልተሰራ
ትግራይ ተወላጅ የሆነው እዚህ አካባቢ ያለነ ሰው እኮ እንደተባለ ብርሃን መጀመሪያ በጠቀሰው በስቃቄ ነው የምንኖረው። ስራ እኮ ጥበቃ ከሆነ ጥበቃ ለመቅጠር እኮ እኛ አናገኝም። ትግርኛ ተናጋሪ በመሆኑ ስራ መስራት አይችልም። ባው
ከመሰረታዊ አገልግሎቶች አለመኖር ጋር በተያያዘ ለሚቀርቡ ጥያቄዎች ቀጥተኛ ምላሽ ያልሰጡት ያስተዳደሩ አመራሮች፣ ሆኖም ከዚህ ቀደም የትግራይ ክልል ለመደገፍና መልሶ ለማቋቋም ስለነበረው ርብርብ አስታውሰዋል።
መልሶ ደግሞ ትግራይን ለማደራጀት ሁሉም ክልል የራሱን አስተዋጽኦ አድርጓል። እነሱ ሸሽተው ሲሄዱ ድሬዳዋ ላይ ተገኘው አህመድ ቡ ከንቲባችን፣ እሱ ሀረሪና አዲስ አበባ በጋራ ቻርተር ይዞ ይሄዳል። ብር ጭምር ይዞ ነው የተከደው። ሁሉም ክልል በዛው ልክ ነበር ሲደግፍ የነበረው። ያኔ ተገልብጦ እንደገና ለልማት የመጣው ብር ለጥፋት መጣው።
ህወሓት ከዓለም አቀፍ የረድኤት ድርጅቶች የሚገኘውን ድጋፍ ለግል ጥቅሙ ያለውን ሲልም ከሷል። አመራሮቹ ህወሓት የትግራይ ህዝብ ድጋፍ እንዳያገኝ እንቅፋት ሆኗልን ብለዋል። ሆኖም ህወሓት ከዚህ ቀደም በሰጣቸው ምላሾች እነዚህን የመሳሰሉ ወንጀላዎች እንደማይቀበል በተደጋጋሚ ማስታወቁ ይታወሳል። በትግራይ ክልል መሰረታዊ አገልግሎቶች እንደገና ለማስጀመር አስቻይ ሁኔታዎች መፈጠር እንዳለባቸው የፌደራል መንግስት በተደጋጋሚ አስታውቋል። በክልሉ መሰረተ ልማቶችን ለመጠገን ሲሰሩ በርካታ ሰራተኞች መገደላቸውንም ያወሳል። በሌላ በኩል የኤርትራ የጦርነት ተሳትፎን በተመለከተ በመጀመሪያው ዙር ጦርነት ኤርትራ ወደ ጦርነቱ የገባችው ትንኮሳ ስለተፈጸመባት ነበር ብለዋል የአስተዳደሩ አመራር አቶ ኤፍሬም ጸጋይ።
ነገር ግን ሚዛናዊ መሆን ያስፈልጋል። ቲፒኤልኤፍ አሸባሪ ነው፣ ዛሬ ነገር ነው ወዲያ። የትግራይ ህዝብ ግን ከኢትዮጵያ ወንድሞች ጋር ሆኖ የኢትዮጵያ ብልጽግና ያስቀጥላል። አራት ነጥብ ይሁንን በደንብ አድርገን አስምረን መያዝ አለብን። ለችግሮቻችን ምንጭ ኤርትራ ዛሬ በሚገናያዘኝ እንድትደበድበን ያደረገው መጀመሪያ ማን ነው? ሮኬት የተኮሰው አስመራ ላይ።
ኤርትራ እንደገና በተቀሰቀሰው ጦርነት የተሳተፈች እንደሆነ የሚገልጸው ህወሓት ተደጋጋሚ ወንጀላዎችን ሰንዝሯል። በአሁኑ ዙር ጦርነት በህወሓት በኩል ስለ ኤርትራ ሰራዊት ተሳትፎ ተደጋጋሚ መግለጫዎች ቢሰጡም ከኤርትራም ሆነ ከኢትዮጵያ መንግስት ይህንን የሚያረጋግጥ መግለጫ እስካሁን አልተሰጠም። የትግራይ ክልል ተወላጆች በድሬዳዋ አልፎ አልፎ እያጋጠመ ነው ያሉትን መገለል በተመለከተ ግን ከንቲባው አስተዳደሩ ቁርጠኛ አቋም እንዳለውን የተናገሩት
ከቤቱም ሲነሳ የነበረው እኛ ተገለናል፣ ያገለለ አካል ካለ በግልጽ መነጋገር ይቻላል። ይሄ ከተማ ውስጥ አንዱን አድሎ አንዱን ደግሞ የበላይ አድርጎ መኖር አይቻልም። ማረም ላይ ያለ መታወቂያ ትግራይ ስለሆንክ ብቻ አይሰጠም ያለው ይምጣ። እኛ መታወቂያ እንዳይሰጥ ያል እዚህ ያልተመዘገበ በሌላ በኩል በኮብላይም በሌላውም የመጣ ሀገር ፕሮቴክት ለማድረግ ሴፍ ለማድረግ እናንተ የትግራይ ተወላጅ ብቻ አለ አጠቃላይ እንደ ሀገር ነባ አዳዲስ ያለ መጥፎ ሰዎች ካሉ አይሰጥም። ከተወለደበት መሸኛ ይዞ መምጣት አለበት። ይሄ ለትግራይ ብቻ ከተባለ ስህተት ነው። ይሄ እነ ኤፍሬም አስፋው ይምጣ እናንተ ማህበራዊ ኑሮ ማስቀጠል አለማስቀጠል የሚከለክል ሰው የለም። መርዳት ካለብን እናመቻች። እግን ልትሸማቀቁ ሆነ መሳሰብ እንፈልጋለን በሉ ተነጋገሩ። ምንሰበሰብበት ቦታ ላይ በነሳነት መሳሰብ ትችላላችሁ።
በሰብሳቢዎችም ሆነ በተሰብሳቢዎች ተደጋግሞ የተነሳው ህወሓትንና የትግራይን ህዝብ ለያይቶ የማየትን ተገቢነት ነው። በስብሰባ ማጠቃለያ ላይ የትግራይ ህዝብ ከጦርነት ሊላቀቅ ያልቻለውና ተደራራቢ ችግሮች የደረሱበት በህወሓት ምክንያት መሆኑን ሁሉም እንዲያሰምሩበት የጠየቁት የአስተዳደሩ የብልጽግና ጽህፈት ቤት ኃላፊ አቶ ኢብራሂም ዩሱፍ ናቸው። ተመሳሳይ ስብሰባዎች በሌሎች ሀገሪቱ ከተሞች መካሄድ እንደጀመሩ ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ። አድማጮች በአገር አቀፍ ዘገባዎቻችን እናጠናቀን ወደ ዓለም አቀፋዊ ጉዳይ ስንሻገር ከዲሞክራቲክ ሪፐብሊክ ኮንጎ ግጭት ሸሽተው የሚሰደዱ ሰዎች ቁጥር እየጨመረ መምጣት ለቤተሰብ መበታተንና የእርዳታ ሀብት በአግባቡ እንዳይዳረስ ምክንያት እየሆነ መምጣቱን የዩጋንዳ መንግስትና የተባበሩት መንግስታት የስደተኞች ድርጅት አስታወቁ የሚለውን እናገኛለን። ዩኤንኤችሲአር እንደገለጠው ወደ ዩጋንዳ ይገባሉ የተባሉ የሚጠበቁ 68000 ስደተኞችን ለመርዳት ተዘጋጅቶ የነበረ ቢሆንም ቁጥሩ በእጥፍ ጨምሮ 150000 ስደተኞች በዚያ መመጨረሻ ወደ ዩጋንዳ እንደሚደርሱ ተገምቷል። ሀሊማ አቱማኒ ከዩጋንዳ ኪሰሮ ከተማ ያደረሰችን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርባል።
የኮንጎ ስደተኞች በኤም 23 አማጽያንና በዲሞክራቲክ ሪፐብሊክ ኮንጎ መንግስት ወታደሮች መካከል ለአንድ ዓመት የሚጠጋ ጊዜ የተካሄደ ያለውን ጦርነት ለማምለጥ ዩጋንዳ ከዲሞክራቲክ ሪፐብሊክ ኮንጎ ጋር በምትዋሰንበት ምዕራባዊ ድንበር በኩል ይጎርፋሉ። ሴንጁቫ ጋሲግዋ ፊሊፔ ወደ ዩጋንዳ እየተሻገሩ ካሉ በርካታ ስደተኞች መካከል አንዱ ሲሆን አንድ ምሽት የጥይት ድምጽ ከተኛበት ከቀሰቀሰው በኋላ ለመሰደድ መገደዱን ይገልጻል።
መጀመሪያ ከጥቂት ቤተሰቦቼ ጋር ነበር የመጣሁት። ምክንያቱም በምሽቱ ስንጓዝ ከሌሎች ጋር ተጠፋፍተናል። አሁን በቅርብ ነው በድጋሚ ተገናኘነው።
ሌሎች ስደተኞች ግን ይህ ድል አልገጠማቸውም። አማኒ ጊዴ ለምሳሌ 3 ልጆቿ ያሉበትን አታውቅም። አሁን ከመትገኝበት የመሸጋገሪያ ማዕከል ወደ ስደተኛ መጠለያ ጣቢያ ለመዘዋወር በዝግጅት ላይ ናት።
ወኘ ሚልኩዋ ማሲና ፋሲ ይሳንጆ ማና
የነበርኩበት ጋር በቂ ቦታ የለም። ስለዚህ ልኖር የምችልበት ቦታ ለማግኘት ለመሄድ ወሰንኩኝ። ሌሎች ልጆቼ እስካሁን እንደጠፉ ናቸው። በእግዚአብሔር እርዳታ ይገኛሉ ብዬ ተስፋ አደርጋለሁ።
የተባበሩት መንግስታት የስደተኞች መርጃ ድርጅት UNHCR እንዳስታወቀው ከጥር ወር ጀምሮ 71000 የዲሞክራቲክ ሪፐብሊክ ኮንጎ ስደተኞች ወደ ዩጋንዳ ገብተዋል። ይህ ቁጥር ደግሞ በአመቱ መጨረሻ ከእጥፍ በላይ እንደሚሆን ይጠበቃል። በዩጋንዳ የUNHCR ወኪል የሆኑት ማቲው ክሬሲል እንደሚሉት በዚህ ምክንያት የእርዳታ ሀብቶች ከመጠን በላይ ተወጣጥረዋል።
If you look at the funding received now compared to the new needs, I mean given the planning figure which has been reviewed.
አሁን ተገኘው የገንዘብ ድጋፍ ከአዳዲሶቹ ፍላጎቶችና ከተገመገመው የእቅድ ወቅት ከታሰበው አሃዝ ጋር ሲነጻጸር የተገኘው 11% ብቻ ነው። ይሄ ደግሞ ያደገ የሚሄደውን የነዚህን ስደተኞች ፍላጎት ለመሸፈን በቂ አይደለም።
ከፍተኛ የስደተኛ ቁጥር እያስተናገደ ያለውንና 14000 ስደተኞች የተጠለሉበትን መሸጋገሪያ ማዕከል እንዲያግዝ ተጨማሪ ግዚያዊ ማቆያ ማዕከል መከፈቱን የዩጋንዳ ባለስልጣናት አስታውቀዋል። ዳንኤል ኪሳሞ ኛካባንዴ በሚገኘው የስደተኛ መሸጋገሪያና ማቆያ ማዕከል አዛዥ ናቸው።
We are operating 2 centers at Ego. The transit center being for those ones who are ready to move.
ሁለቱን ማዕከሎች አንድ ላይ እያንቀሳቀስን እንገኛለን። መሸጋገሪያ ማዕከሉ ወደ መጠለያ ጣቢያ ለመሄድ ዝግጁ የሆኑ የሚቆዩበት ሲሆን ግዚያዊ ማቆያው ደግሞ ገና ምን ማድረግ እንደሚፈልጉ ያልወሰኑ የሚቀመጡበት ነው። ወይንም ደግሞ ምናልባት የቤተሰብ አባሎቻቸው ይመጡ እንደው ይተባበቃሉ። ምክንያቱም ጦርነት ምን እንደሚያስከትል እናውቃለን።
ኤም 23 አማጽያን በዲሞክራቲክ ሪፐብሊክ ኮንጎ ኃይሎች ላይ የመጀመሪያውን ጥቃት የከፈቱት እንደ አውሮፓውያን አቆጣጠር በ2012 ዓመተ ምህረት ሲሆን የሚዋጉት ለመልካም አስተዳደር መሆኑን ገልጸው ነበር። ከ10 ዓመት የሚጠጋ ጊዜ በኋላ እንደ አውሮፓውያን አቆጣጠር በ2021 መጨረሻ ላይም በድጋሚ ውጊያ ከፍተው የተለያዩ አካባቢዎች የተቆጣጠሩ ሲሆን ሰዎች ግጭቱን በመሸሽ እንዲሰደዱ ምክንያት ሆነዋል። ኮንጎ በመካከለኛው አፍሪካ የምትገኘው ጎረቤቷን ሩዋንዳ ኤም 23 ተዋጊዎችን ትደግፋለች በማለት በተደጋጋሚ ክስ የምታቀርብ ሲሆን ኪጋሊ ግን ክሱን ያስተባብላል። ይህ በእንዲህ እንዳለ ግን እንደ ጊዴ ያሉ ስደተኞች በቅርቡ ወደ መኖሪያቸው ለመመለስና ከቤተሰቦቻቸው ጋር ዳግም ለመገናኘት ተስፋ ያድርጋሉ።
አድማጮች፣ የኡጋንዳውን የስደተኞች ዘገባ ደረጀ ደስታ ያቀርባል ብዬ ነበር። ቅርታ ጠይቃለሁ። ስምኝሽ የቆየናት እንድትከታተላችሁት ያቀረበችው ባይሆን ደረጀ የሚያቀርበውን በሚቀጥለው ፕሮግራም አስከትላለሁ። አሁን ወደ ሁለተኛው አጋማሽ ስርጭቶች የገባን ነው። ለዚህ ክፍል ቀዳሚ የሆነውም ንግድና ምጣኔ ሀብት ነው። ንግድና ምጣኔ ሀብት ባለፈው ሳምንት ዝግጅቱ በዲሲ ዓለም አቀፍ የምግብ የመጠጥና የባህል ፌስቲቫል ላይ ተሳታፊ ከነበሩት የኢትዮጵያ ብሔራዊ አልኮልና አረቄ ፋብሪካ ዋና ስራ አስፈጻሚ አቶ መስፍን አባተ ጋር የሚያደርገውን ቆይታ ይዞ እንደሚመለስ ገልጸው ነበር። በኢትዮጵያ የሚመረተው ብላክ ዲር ዊስኪ የአሜሪካ የምግብና መድኃኒት አስተዳደር FDA በእንግሊዝኛው አጠራር ፈቃድና ይሁንታ አግኝቷል የሚሉት አቶ መስፍን የመጣነው በኢትዮጵያውያን ዘንድ ለማስተዋወቅ ብቻ ሳይሆን በአሜሪካ ገበያ ውስጥ እንዲገባ ትልቅ ዝግጅት እየተደረገ በመሆኑም ጭምር ነው ይላሉ። ቀደም ብዬ እንዳስተዋወቅኩት የዚህ ፕሮግራም አዘጋጅና አቅራቢ ደረጀ ደስታ ነው ተከታዩን ያቀናበረው።
የኢትዮጵያ ብሔራዊ አልኮልና አረቄ ፋብሪካ ከተቋቋመ ከ116 ዓመታት በላይ መሆኑን የሚገልጹት የፋብሪካው ስራ አስፈጻሚ አቶ መስፍን አባተ የፋብሪካው አመታዊ ገቢ 300 ሚሊዮን ዶላር መሆኑን ተናግረዋል። ባለፈው አመት ብቻ ለኢትዮጵያ ወደ 1.7 ቢሊዮን ብር ገቢ አስገኝተናል ይላሉ። የፋብሪካውን የአመታት እድገት በመግለጽ ወደ ዩናይትድ ስቴትስ የመጡበትን ምክንያት በማብራራት ይጀምራሉ።
አልኮል ምርት ላይ ከ116 አመት በላይ የቆየ ፋብሪካ ነው። በዚህ ባለፉት አመታቶች በአጠቃላይ እድገቱ በከፍተኛ ሁኔታ ያደገ፣ በተለይ ባለፉት 15 አመታት የማምረት አቅሙን በአራት እጥፍ በላይ ያሳደገና እንዲሁም በቴክኖሎጂ በዓለም አቀፍ ደረጃ ታዋቂ የሆነ ቴክኖሎጂ አስገብቶ ምርቶቹን በማምረት ያለ ነው። ምርቶቹን ከሀገር ውስጥ ገበያ በተጨማሪ ለውጭ ገበያ ለማቅረብ ከፍተኛ ስራ ሲሰራ ቆይቷል። በተለያዩ ሀገራት ሽያጭንም እያከናወነ ነው ያለው። በአመት በአጠቃላይ ተርኖቨራችን ከ300 ሚሊዮን የዩኤስ ዶላር በላይ ገቢ የሚያስገኝ ድርጅት ነው። አሁን ደግሞ እኛ እዚህ አሜሪካ የተገኘ ነው ምርታችንን በአሜሪካ ገበያ ውስጥ ለማስገባት ብዙ ስራዎች ሰርተን ወደ ማጠናቀቂያው ደረጃ ላይ ነው ያለነውና ምርታችንን እዚህ ያለው ማህበረሰብ እንዲያውቀው እንዲቀምሰው ለማድረግና ገበያ ውስጥ ገብተን የተሻለ ሽያጭ በአሜሪካ ሀገር ውስጥ ለማከናወን ነው።
ድርጅቱ 17 የተለያዩ የአልኮል መጠጦችን የሚያመርት መሆኑን የሚገልጹት አቶ መስፍን ፋብሪካው ለነዚህ መጠጦች ከሚሆኑ የአልኮል ግብአቶች ሌላ ከመጠጥ ውጪ ላሉ አገልግሎቶች የሚውሉ ንጹህ አልኮሎችን እንደሚያመርት ተናግረዋል። ይህን ምርት አገር ውስጥ ብቻ ከማስቀረት በውጭ አገርም ለማስተዋወቅና ያሉትንም ስርጭቶች ለማስፋት ስራዎች እየተሰሩ መሆኑን የገለጹት አቶ መስፍን በኢትዮጵያ የተመረቱ መጠጦች ከሚሰራጩባቸው አገሮች አንዳንዶቹን ጠቅሰዋል።
በእስራኤል፣ በደቡብ ሱዳን፣ በኬንያ፣ በኡጋንዳ ሽያጭ እያከናወን ያለ ነው። በጀርመንም፣ በጃፓን እንዲሁ በደቡብ ኮሪያ እንዲሁ አንዳንድ ስራዎች ጀምረናል ማለት ነው።
ስራ አስፈጻሚው በዋናነት ወደ አሜሪካ ይዘን የመጣነው ውስኪ፣ ቮድካ፣ ባሮ ድራይ ጂን እና የቡና አረቄ ነው ይላሉ። የብሔራዊ አልኮልና አረቄ ፋብሪካ በቅርቡ ካወጣቸው አዳዲስ መጠጦችና ታዋቂና ነባር ከሆኑ ምርቶች መካከለም አንዳንዶቹን ጠቅሰዋል።
እንግዲህ የተለያዩ አይነት መጠጦች እንደ አሁን በቅርቡ ውስኪ መጠጥ አውጥተናል፣ እንዲሁም ቮድካ አለን።
በጣም ታዋቂውና ደግሞ በጣም ረጅም ጊዜ ያስቆጠረው ባሮ ድራይጂን የሚባለው 70% ያህሉ ሽያጫችንን የሚሸፍነው ምርጥ የሆነ መጠጥ አለን ማለት ነው። ከዛ ባለፈ ደግሞ ኡዞም ሁለተኛ ደረጃ ላይ ያለ መጠጥ ነው ማለት ነው።
በተለይ ባለፈው የዲሲ ኢንተርናሽናል የምግብ የመጠጥና የባህል ፌስቲቫል ላይ ለአሜሪካ ገበያ እንደ አዲስ አድርገው ያስተዋወቁት ይህ ውስኪ ኢትዮጵያ ውስጥ መመረት ከጀመረ አንድ አመት እንደሆነው ገልጸዋል።
ዊስኪው እንግዲህ ኢትዮጵያ ውስጥ ነው የሚሰራው። በዋናነት ዊስኪ የኛ ዊስኪ የሚባለው ብሌንድድ ታይፕ የሚባለው የማልት ታይፕ የሚባል አለ፣ የብሌንድድ ዊስኪ የሚባል አለ። የተለያዩ ፍሌቨሮችን ብሌንድ በማድረግ በተለይና ዋናው ነገር ደግሞ ኤክስትራ ኒውትራል አልኮል የምንለው በተለምዶ ንጹህ አልኮል ይባላል። ይሄ ንጹህ አልኮል ነው ዋናው ኢንግሪዲየንት እና 40% አልኮሉን የሚይዘው እሱ ስለሆነ ሌላው ጣዕም መስጫ ነው። ጣዕም መስጫውን ግን ብሌንድድ አርገን ከሶስት አይነት ፍሌቨሮች ብሌንድ አርገን ያወጣ ነው ነው ኢትዮጵያ ውስጥ ነው የተመረተው። ለመጀመሪያ ጊዜ ነው በእኛ ድርጅት ዊስኪ ተመርቶ የወጣው እና በጣም ጥራቱን የሚጠበቀ ብዙ ፕሮሰሶችን ሂደቶችን ያለፈ እና ጥራቱን የጠበቀና ከሌሎች ዊስኪዎች ጋርም ተፎካካሪ የሆነ መጠጥ ነውና በእውነት ነው በኢትዮጵያ ውስጥ ያው እኛ ለመጀመሪያ ጊዜ ያመረት ነው መጠጥ ነው ዊስኪ ማለት።
መቼ ነው ቀኑ የተመረተበት ጊዜው?
እንግዲህ ላውንቺንግ ሴርሞናችን የነበረው ኦገስት 2020 ላይ ነው አምና እና አንድ አመት ሆኖታል። በኢትዮጵያ ውስጥ አሁን በመሸጥ ላይ ነው ያለውም ግብረመልስ ከደንበኞች ያለው ግብረመልስ በጣም ጥሩ ግብረመልስ እያየን ያለ ነው እና በሽያጭም ደረጃም ቢሆን ወደ ገበያ እየገባ ነው ያለው። ይሄ መጠጥ ደግሞ ወደ ውጭ ቢወጣ የተሻለ እንደሚሆን አረጋግጠናል። ይሄም እናረጋግጠው እዚህ ማስቀመስ ብቻም ሳይሆን ለምሳሌ ኬንያ ወስደንም አስቀምሰናል፣ እሱም አይተውታል። ደቡብ ሱዳንም ወስደው
ድርጅቱ ከሚያመርታቸው ምርቶች መካከል የውጭ ምንዛሪም ሆነ ገቢ በማስገኘት በኩል የአገሪቱን ምጣኔ ሀብት በመደገፍ ትልቅ አስተዋጽኦ የሚያበረክተው የትኛው ነው? በድርጅቱ ውስጥ ከፍተኛውን የሽያጭ ድርሻ ያላቸው የአልኮል ምርቶችን እንደሚከተለው ገልጸዋቸዋል።
ምናልባት የኛ ምርት ስናየው ባሮ ድራይጂን ቅድም እንዳልኩት የሽያጫችንን 70% የሚይዘው ባሮ ድራይጂን ነው። ይሄ ከጎርደን ጂንም ጋር የሚስተካከልና ኢቨን እሱን የሚተካ ለሀገራችንም የውጭ ምንዛሬን ከማስቀረት አንጻር ከፍተኛ ጠቀሜታ ያለው ነው። ከዛ በመቀጠል ግን ሁለተኛው ኡዞ የሚባለው ነው። ያው በተለምዶ አረቄ እንለዋለን፣ ግን ኡዞ ነው። እሱም ሁለተኛ ደረጃ ላይ ነው ያለው። ከ20-22% አጠቃላይ ሽያጫችን ኡዞ ነው። ስለዚህ ሁለቱ ምርቶች ከ90% በላይ አጠቃላይ ሽያጫችን እንደሚይዙት እነሱ ናቸው። ከዚህ ያለፈ ሌሎችም አሉ። እናትና ልጅ የሚባል ድሮ እናቶቻችን አባቶቻችን የሚያውቁት በጣም ተወዳጅ በተለይ በበዓል ወቅት እናትና ልጅን ያው የማይከፍት ቤተሰብ የለም። በጣም ቆንጆ መጠጥ አለ። እሱ ያው ለበዓል ብቻ የሚወጣ መጠጥ ነው። ሌሎችም እንደዚሁ በርካታ አሉ። እስከ 17 የሚደርሱ የመጠጥ አይነቶች ነው አሁን ያሉንና የምናመርታቸው ማለት ነው።
የብሔራዊ አልኮልና አረቄ ፋብሪካው በአመት የሚያመርተው በመጠን ምን ያህል ይሆናል?
እንግዲህ በቁጥር እኛ በአመት እስካሁን ድረስ የደረስነው እስከ 13 ሚሊዮን የሚደርስ
ጠርሙስ ነው። ሊትር ነው?
ሊትር በሊትር 13 ሚሊዮን የሚደርስ መጠጥ እናመርታለን። ከዛ ውስጥ እንግዲህ 20% መጠጥ የሚሆነው የኡዞ ነው ማለት ነው። 20% ብንወስድ 2.6 ሚሊዮን ሊትሩ ኡዞ ነው ማለት ነው። 70%ን ደግሞ ብንወስደው ወደ 8 ሚሊዮን በላይ የሚሆነው ደግሞ ባሮ ድራይጂን ነው ማለት ነው። ቮድካም እናመርታለን። የዛሬ 2 ዓመት ተኩል ወይ 3 ዓመት ያህል ሆኖታል። ያው በገበያ ላይ በሽያጭ ላይ ነው ያለው። የበለጠ ደግሞ እንግዲህ መጠጥ ማለት ቀስ በቀስ እየተለመደ የሚሄድ የጣዕም ጉዳይ ስለሆነ ቀስ በቀስ የሚለመድ መጠጥ ነውና።
በመጨረሻም ለመሆኑ ድርጅቱ አትራፊ ነው አልኳቸው አቶ መስፍንን።
እውነት ነው። ብሔራዊ አልኮል በጣም አትራፊ ድርጅት ነው። እንዳው የአምናውን ሽያጭ እንኳን ብናየው በኢትዮጵያ በጀት እንግዲህ 2014 የሚባለውን እንኳን ብንወስድ አጠቃላይ ሽያጭ ማለት ነው ግሮስ ሬቬኑ ወደ 1.7 ቢሊዮን ብር ነው ገቢ ያስገኘ ነው። ከዛ ውስጥ ወደ 905 ሚሊዮን ብር የድርጅቱ ገቢ ነው። ተራፊው ወደ 800 ምናምን ሚሊዮን ብር በላይ ለመንግስት በኤክሳይዝ ታክስ በቫት የምንከፍለው ነው ማለት ነው እና ግሮስ ኮሌክሽናችን ወደ 1.7 ቢሊዮን ብር ነው።
ደረጀን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ሳምንታዊው አፍሪካ ነክ ርዕሶች። አፍሪካ ነክ ርዕሶች ለምሽቱ በቡርኪና ፋሶ ወታደራዊ መፈንቅለ መንግስት የተወገዱት የቡርኪና ፋሶ የቀድሞ ፕሬዝዳንት ፖል ሄንሪ ዳሚባ ለአዲሶቹ ባለስልጣናት መልካም ስኬት መመኘታቸውን ያስታውሳል። ሁለት የሰራዊቱ አባላት የተገደሉበትንና 9 ሰዎች ቆስለውበታል ያሉትን ስልጣን ለመቆጣጠር የተፈጠረውን ግብግብም አውግዘዋል። ስልጣን በመልቀቅ ወደ ቶጎ ለመሄድ መስማማታቸው ተነግሯል። አዲሱ የቡርኪና ፋሶ መሪ ኢብራሂም ትራውሬ ከትናንት በስቲያ ሰኞ ጠዋት በሰጡት መግለጫ እንደ አውሮፓውያን አቆጣጠር በ2024 ምርጫ እንደሚካሄድ ተናግረዋል። በቡርኪና ፋሶ ዋና ከተማ ውስጥ ባለፈው እሁድ ከሰዓት በኋላና ምሽቱን በሙሉ ወደ ጎዳና የወጡ ከፍተኛ ቁጥር ያላቸው ተቃዋሚዎች የፈረንሳይ ኤምባሲን አጥቅተዋል። ጎማዎችን ያቃጠሉ ሲሆን የሩሲያ ባንዲራ ሲያውለበልቡም ታይተዋል። ወታደራዊ ጁንታ ባለፈው አርብ በአገሪቱ ስልጣን መቆጣጠሩን ቢያሳውቅም መላ አገሪቱ ሙሉ በሙሉ አልተቆጣጠረም ነው የተባለው። በከተማው ሁከት መንገሱም ተገልጧል። በዘጋቢያችን ሄንሪ ዊልከንስ ከስፍራው ያጠናቀረውን ዘገባ አሁንም ደረጀ ደስታ እንደሚከተለው ያቀርበዋል።
ዋጋዱጉ ከሚገኘው ፈረንሳይ ኤምባሲ አቅራቢያ ትናንት እሁድ የፍንዳታና የተኩስ ድምጽ ተሰምቷል። ተቃዋሚዎቹ ወደ ኤምባሲው አጥር ተቀጣጣይ ነገሮችና ድንጋይ መወርወር ከጀመሩበት ምሽት በፊት አንስቶ የአገሪቱን ዋና ከተማ ጎዳናዎች ሲያጥለቀልቁ ቆይተዋል። ምንጩ ካልታወቀ አካባቢ ተቃዋሚዎች ፈረንሳይ የአርቡን ወታደራዊ መፈንቅለ መንግስት እንድትቀለብስ ግፊት እንዲያደርጉ የሚያበረታቱ ጥሪዎች በማህበራዊ ሚዲያዎች እየቀረቡ መሆኑ ተነግሯል። አዲሱ ወታደራዊ ቡድንና የፈረንሳይ ኤምባሲ ፈረንሳይ መፈንቅለ መንግስቱ ምንም ተሳትፎ የሌላት መሆኑን አስተባብለዋል። የፈረንሳይ ኃይሎች ከኤምባሲ ውስጥ በመሆን ከደጅ ወዳሉ ተቃዋሚዎች የአስለቃሽ ጋዝና የማስጠንቀቂያ ተኩሶችን በመጠቀም ምላሽ ሰጥተዋል። ቪኦኤ ከተቃዋሚዎቹ አንዱ የሆኑትን አሊ ናኔማን አነጋግሯል።
ፓተርናሊዝም አቆጣጠር ከ1960ዎቹ አንስቶ ከተሳተፍንበትና በተግባርም የተደባለቀ ውጤት ካስገኘው የፈረንሳይ አጋርነት መውጣት አለብን። ላለፉት 7 ዓመታት ቀውስ ገጥሞናል። ከፈረንሳይ ጋር ያለን ትብብር ግን አጥጋቢ ውጤት አልሰጠንም። ሌላ ትብብር የሚያስፈልገን በዚህ ምክንያት ነው።
ከኤምባሲው 300 ሜትሮች ፈንጠር ብሎ ካለው የጠቅላይ ሚኒስትሩ ጽህፈት ቤት በተባበሩት መንግስታት የጦር ተሽከርካሪዎች በመሆን ሲወጡ የታዩት የግልበጣው ተሳታፊ አባላት የሩሲያን ባንዲራ ሲያውለበልቡ መታየታቸው ሩሲያ የአርቡን መፈንቅለ መንግስት ሳትደግፍ አይቀርም የሚል ጥርጣሬ ማህበራዊ ሚዲያ ላይ በብዙዎች ዘንድ እንዲነሳ አድርጓል።
We have seen widespread disinformation on social media and
በማህበራዊ ሚዲያ በስፋት የተሰራጩ አሳሳች መረጃዎችንና የሩሲያ ሲቪል ማህበረሰብ ድርጅቶች በተቃውሞው ሲሳተፉ በቅርቡ ቀናት ተመልክተናል። ምንም እንኳን ሁሉንም ነገር በሩሲያው አሳሳች መረጃ ላይ ማሳበብ ባንችልም ተቃውሞውን በማቀጣጠል ምን ያህል ነዳጅ ጨምሯል፣ ያሳደረው ተጽዕኖስ ምን ያህል ነው ብሎ ለማለት አሁን ጊዜው ገና ነው። ከትናንት አንስቶ ሰዎች በተለያዩ ምክንያቶች ቅሬታዎቻቸውን ይዘው ወደ ጎዳና ወጥተዋል። የተባባሰ በመጣው የጸጥታ ሁኔታ ደስተኛ ያለመሆናቸውን ተመልክተናል። በጥር ወር የከሸፈውን የመፈንቅለ መንግስት ሙከራ የመሩ ዙንግራና የግራ ዘመም ሪዮት ዓለም ደጋፊ የሆኑ ሳንካራውያን እንዲሁም የሩሲያ ደጋፊ ይሆኑም አሉበት።
መሰረቱን በኔዘርላንድ ያደረገው የክሊንገንዴል ምርምር ተቋም ተንታኝ የሆኑት ኮንስታንቲን ጓቪ ሆን ተብሎ የተለቀቀው የሩሲያ የተሳሳተ መረጃ ቅዳሜና እሁድ ለተፈጠሩ ሁኔታዎች መንስኤ ሊሆኑ እንደሚችሉ ይናገራሉ። የቡርኪና ፋሶን ባንዲራ ለብሰው ከኤምባሲው ውጪ የነበሩ አንድ ሰው እንዲህ ብለዋል።
La Russie va venir nous sauver dans ce pétrin qu'on est là.
ሩሲያ መጣ ከዚህ ውጥንቅጥ ታድነናለች። ምክንያቱም ከሩሲያ ጋር የሰሩ አገሮች ሁሉ ተሳክቶላቸዋል። ይህ ሽብርተኞችን ለማሸነፍ ከተፈለገ ወደ ሩሲያ አቅጣጫ እንሂድ የሚያበረታታ ነው። ካለብን የደህንነት ችግር አንጻር ደሚባ ወደ ሩሲያ ይወስደናል ብለን አስበን ነበር።
ግን ስንጠብቅ የቆየ ነው በከንቱ ነበር።
በወታደራዊ ግልበጣ ወደ ስልጣን የመጡት መሪዋ ከዘጠኝ ወር ቆይታ በኋላ በሌላ ሁለተኛ መፈንቅለ መንግስት በተወገዱባት ቡርኪና ፋሶ ሰላም እንዲሰፍን ክሬምሊን ጠይቃለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በሰጡት ጋዜጣዊ መግለጫ በቡርኪና ፋሶ ያለው ሁኔታ በተቻለ ፍጥነት ወደ መደበኛ ሁኔታው እንዲመለስ፣ በአገሪቱ ስርዓት ሙሉ ለሙሉ እንዲረጋገጥ፣ የህጋዊነት ማዕቀፍ በአስቸኳይ እንዲመለስ እንፈልጋለን ብለዋል። በቅርቡ የሩሲያው የቅጥር ወታደሮች ድርጅት ዋግነር ቡድን በጎረቤት አገር ማሊ ያለውን የጸጥታ ሁኔታ ላይ ስላመጣው ተጽዕኖ የተጠየቁት ጓቪ እንዲህ ይላሉ።
Wagner's involvement in Mali has made things worse on virtually
በማሊ የዋግነር ተሳትፎ በሁሉም መለኪያዎች ነገሮችን ይበልጥ እንዲከፉ ያደረገ ነው።
የአገሪቱ ሁለተኛ ከተማ በሆነችውና በዋና ከተማ ውስጥ ያሉ የፈረንሳይ ተቋማትና በፈረንሳይ መንግስት የሚመሩ የባህል ማዕከላት በተቃዋሚዎች ጥቃት ደርሶባቸዋል። ተቃዋሚዎች ፈረንሳይ ከስልጣን የተወገዱትን ፕሬዚደንት ፖል ሄንሪ ዳሚባን ከዋጋዱጉ ወጣብላ በሚገኝ ስፍራ አስጠግታለች የሚል የተሳሳተ ግምት አድሮባቸዋል።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዳኢሽ በሚለው ስያሜው የሚታወቀው ሽብርተኛው ቡድን እስላማዊ መንግስት በኢራቅና በሶሪያ ለሶስት ዓመታት ያካሄደው ትግል እንደ አውሮፓውያን አቆጣጠር በ2017 ከፍተኛ ሽንፈት ደርሶበት ቢጠናቀቅም ራሱን እንደገና አደራጅቶ ተጽዕኖውን ለማስፋት እየሞከረ ነው ሲል የዕለቱ ርዕሰ አንቀጽ ሀተታውን ይጀምራል። የተባበሩት መንግስታት ድርጅት በቅርቡ ያወጣው ሪፖርት ቡድኑ የደቀነው ስጋት በተለይ በአፍሪካ ከፍተኛ መሆኑን የጠቀሰው ርዕሰ አንቀጽ ለዚህ ደግሞ ምክንያቱ ዳኢሽ በመካከለኛው በደቡብና በምዕራብ ያህጉሩ ክፍል ራሱን ለማስፋፋት እየተንቀሳቀሰ በመሆኑ እንደሆነ ያመለክታል። አሸባሪው ቡድን በመላው አፍሪካ ክልላዊ መናኸሪያና አለመረጋጋት የሰፈነባቸው ቦታዎችን እየፈጠረ ነው። እስካሁን ወደ 20 የሚጠጉ የአፍሪካ ሀገራት እንዲህ አይነቱ እንቅስቃሴ ያጋጠማቸው ሲሆን ሌሎች ከ20 የሚበልጡ ደግሞ ሎጂስቲክ ገንዘብና ሌሎች ሀብቶችን ለማሰባሰቢያ መጠቀሚያ እየተደረጉ እንደሆነ የአፍሪካ ህብረት ኮሚሽን የጸረ ሽብር ፕሮግራም ኃላፊ የነበሩትና በአሁን ወቅት በደህንነት ጥናቶች ተቋም ከፍተኛ ተመራማሪ የሆኑት ማርቲን ኤዊ ይገልጻሉ። አፍሪካ የዳኢሽ እንቅስቃሴ ማዕከል መሆኗ ብቻ ሳይሆን የወደፊት የዳኢሽ ካሊፌት ልትሆን እንደምትችልም አስጠንቅቀዋል። አያይዞም ከዚህም በላይ ዳኢሽ ወይም እስላማዊ መንግስት በተለይ እንደ ዲሞክራቲክ ሪፐብሊክ ኮንጎ ባሉ የተትረፈረፈ የተፈጥሮ ሀብት ባሏቸው ሀገሮች ራሱን ማደራጀትና ሀብታቸውን ለእኩይ አድራጎቶቹ መጠቀሚያ ማድረግ እንደሚፈልግ ርዕሰ አንቀጹ አትቷል። የዩናይትድ ስቴትስ የልዩ ፖለቲካዊ ጉዳዮች ከፍተኛ አማካሪ የሆኑት አምባሳደር ጆፈሪ ደሎሬንቲስ ስለ ጉዳዩ ሲያስረዱ እስላማዊ መንግስትና ሌሎችም ተከታዮችን ለመሳብና ገቢ ለመሰብሰብ እንዲሁም የሽብር ጥቃቶችን ለማነሳሳትና ለማደራጀት የመልካም አስተዳደር እጦትን፣ ፖለቲካዊ ብጥብጥን፣ የማህበራዊና ኢኮኖሚያዊ እኩልነት መዛባትን፣ የህዝብ ቅሬታዎችን መጠቀሚያ ያደርጋሉ ማለታቸውን ርዕሰ አንቀጹ ጠቅሷል። አምባሳደሩ በዋና ጸሐፊው ግምገማ የተዘረዘረው በተለያዩ የአፍሪካ አካባቢዎች እየጨመረ ያለው የሽብርተኝነት ስጋት ያሳስበናል ያሉ ሲሆን የእስላማዊ መንግስትና የአልቃይዳ ተባባሪዎች በአፍሪካ ለረጅም ጊዜ ሲብላሉ የቆዩ ግጭቶችን ህገወጥ ድርጊታቸውን ለማጠናከር እየተጠቀሙበት ሲሆን ይህ የግድያ አቅማቸውን አጠናክሮላቸዋል ብለዋል። በተለይ በምዕራብ አፍሪካ የሚገኘው እስላማዊ መንግስት ከዋናው ቀጠናው ውጪ የሚገኝ ትልቁና እጅግ ገዳይ የእስላማዊ መንግስት ተባባሪ በመሆኑ ልዩ ትኩረት ሊሰጠው እንደሚገባ አጽንኦት ሰጥተው ተናግረዋል። ዓለም አቀፉ ማህበረሰብ አሸባሪ ቡድኖችና ግብረአበሮቻቸው የሚተማመኑበት መሸሸጊያ እንዳያገኙ ትግሉን መቀጠሉ እጅግ ወሳኝ መሆኑን ማሳሰባቸውን ርዕሰ አንቀጹ አካቷል። አምባሳደር ዴሎረንቲስ አክለው ዩናይትድ ስቴትስ ለአፍሪካ ጋሮቻችን የእስላማዊ መንግስትና የአልቃይዳ ግብረአበሮችን እንቅስቃሴ ለማሰናከልና ለመበታተን የሚያስፈልጋቸውን ወሳኝ የጸረ ሽብር እርዳታ መስጠቷን ትቀጥላለች። ይህም ሽብርተኝነትን ለመከላከልና ለመዋጋት በቃት ያለው የህግ ማስከበር እርምጃና ሰፊ የደህንነት አገልግሎት ምላሽ የሚያስፈልግ መሆኑን ያሰምርበታል ማለታቸውን የጠቆመው ርዕስ አንቀጽ የዋና ጸሐፊው ሪፖርት የእስላማዊ መንግስት ስጋት ያለበትን ደረጃ እንዲሁም ያንን ስጋት በይበልጥ በተባበረና ሚዛናዊ ጥረት መዋጋት አጉልቶ ያስታውሰናል ያሉትን ጠቅሶ የዛሬውን ርዕስ አንቀጽ ጽሑፉን አጠቃሏል።
ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
እቺ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ለማክሰኞ ምሽት መስከረም 24 2015 ዓመተ ምህረት ያስተናዳውን እዚህ ያበቃ። ያስተናገድኳችሁ አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩ ባልደረቦች ጋር በዚህ ተሰናበትኩ። ነገ ከምሽቱ 3 ሰዓት ላይ እንገናኝ። ሰላም ደህና